የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 11 2011 ዓ.ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርሲቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው።
በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር አጠር ያሉ ዓለም አቀፍ ዜናዎቻችንን ልናስደምጣችሁ ተመልሼ መጥቻለሁኝ። በኮንጎ ዴሞክራሲያዊ ሪፐብሊክ በመጪው ሰኞ እንዲካሄድ ታቅዶ የነበረው ምርጫ እንደሚተላለፍ ለፕሬዝዳንትነት የሚወዳደሩት ተወዳዳሪዎች ገልጸዋል። ተወዳዳሪዎቹ ትላንት በተሰበሰቡበት ወቅት የምርጫ ኮሚሽን ምርጫውን በታቀደው ዕለት ለማካሄድ አልተዘጋጀም ሲሉ የኮንጎ ከፍተኛ የምርጫ ባለስልጣን ተናግረዋል። የምርጫው ጊዜ የሚተላለፈው ባለፈው ሳምንት በመቶዎች የሚቆጠሩ የምርጫ ማሽኖች በእሳት በመጋየታቸው ቸው የተነሳ ነው ተብሏል። መላ አሜሪካውያን ወታደሮች ከሶሪያ መውጣት ጀምረዋል የሚለው ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ ያስተላለፉት ያልተጠበቀ መልእክት እንዳሳሰባቸው የዩናይትድ ስቴትስ ተባባሪ የሆኑት የሶሪያ ኩርዶች ገልጸዋል። የአሜሪካ ወታደሮች በፍጥነት መውጣት ቱርክ በእነሱ ላይ ለመክፈት ለዛተችው ጥቃት ያጋልጠናል ብለዋል። የሶሪያው መሪ ባሻር አልአሳድ እያባበሏቸው ነው ያሉት ከእነሱ ጋር ሲተባበሩ የቆዩት አረብ ተዋጊዎችን ሊያርቅብን ይችላል የሚል ስጋትም አሰምተዋል። በሀገሮቻቸው በቤት ውስጥ ወይም ከወንጀለኛ ቡድኖች የሚደርስባቸውን ኃይል ተጠቃሚነት ሸሽተው ለሚሰደዱት ፍልሰተኞች ጥገኝነት ከሚነፍገው የትራምፕ አስተዳደር ፖሊሲ አብዛኛውን አንድ የፌዴራል ፍርድ ቤት ሰርዞታል። ባለፈው ወር አንዲት ሴት በቤት ውስጥ በደረሰባት የጉልበት በደል ምክንያት ተሰዳ ጥገኝነት በጠየቀችበት ወቅት የቀድሞ ጠቅላይ አቃቤ ሕግ ጄፍ በጉዳይ ውስጥ ገብተው ጥገኝነት እንዳታገኝ አድርገዋል። በቤት ውስጥና በወንጀለኛ ቡድኖች በሚፈጸምባቸው የኃይል ተጠቃሚነት በደል ምክንያት ጥገኝነት የሚጠይቁ ፍልሰተኞች እንዲነፈጋቸውም አዘው እንደነበር አይዘነጋም። በመጨረሻም ሁለት የሆንዱራስ ተወላጅ ወጣት ፍልሰተኞችን ገድለዋል በሚል ተጠርጥረው ሶስት ሰዎች ሜክሲኮ ውስጥ ታስረዋል። ልጆቹ ባለፈው ቅዳሜ ቲዋና በተባለች የድንበር ከተማ ሞተው ተገኝተዋል። አቃቢያ ሕግ ባወጡት መግለጫ መሰረት ሁለት ወንዶችና አንዲት ሴት በግድያ እና በሌሎች ክሶች ተጠርጥረው ተይዘዋል ተብሏል። አድማጮች፣ አጠር አጠር ያሉት የዕለቱ የጋቢና ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ከፕሮዳክሽን ወይም ከፕሮዲሰራችን ሞቅ ቢል ያቢሮ ጋር በመሆን ፕሮግራማችንን አብረን ይዘን ቆያለን።
Gabina VOA. Let's cross boundaries together.
በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድ እና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነ ስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ ልኮልናል።
የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት ታህሳስ 2/2011 ዓ.ም በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለምና አንድ ሆነን ሰላማችንን እንጠብቅ ብለዋል።
ደስ የምለውን እንደዚህ እንደዛሬ አይነቱን ቀን መፍጠር ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠርን ስለምንጎዳ እየተጎዳን ስላየው ነው ስሜታዊ የሚሆነው። ምክንያቱም እንኳን ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል፣ ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም።
ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል።
ጻቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት።
አብዱራማን አሊይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ ኩይ አላማ መጠቀሚያ መሆን የለብንም ይላል። የዩኒቨርሲቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግሯል።
በረቶን ይገኛ ድሬ ማሪ ታሲዘኒ ኦፊት ያመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ሴራ ከበጀሜ።
ተማሪ ኢተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ ሀሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል።
ሜዳን ኑረት ቀቀርሲስ ገማ በርኖታቲኒ ጆሮም በርኖታኑ ዘላ ደርቤራ።
ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ።
ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል።
ሁለት ጉን ሲካኖመም ቃሞሌን ፈየደሙን ግዱ ሰኔ ከዚራን ቤከማ ከነረትሞ ወጆቹዳፍ ምትያንጋ
ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ተላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን።
በእርቅ ስነ ስርዓቱ ላይ ስትታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች።
በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባት እና እርቅን በመፍጠር ፍቅርንና በማንገስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል? መከባበርንና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳው ሰላም ካሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት እና
የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እንባ አቅሮ እንደነበርም ጠይቀናቸዋል።
ደግሞ ትንሽ ብዙ ሰው ስሜት ውስጥ ገብቶ እንድላቀስ ያደረገው ልክ ዛሬ ሳምንት በተማሪዎቻችን መካከል ግጭት ተፈጥሮ የተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበረ እና የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ፣ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን እርቅ በጣም ያማሩ የሆነ እርቅ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና የዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ በዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንቱ ግን በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው ራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። እርቅ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው።
ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ የፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል።
አባት ነኝ። አንድ ዩኒቨርሲቲ ፕሬዚዳንት ስትሆን የልጆች አባት መማር የምትወስደው እኔ በጣም የምወዳቸው ትንንሽ ሁለት ልጆች አሉ። እዚህ ግቢ ውስጥ ያሉት ተማሪዎችን በልጆች ነው የማያቸው፣ ከልጆች ያለያቸውም እና የሆነ ችግር ሲከሰት ልክ ለልጆች የሚያስቡ ነው ያለው የሚያስቡ ወሊሶ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት እዛ የተከሰተ ግጭት የለም በአካል ነገር ግን ተማሪዎች የማራራቅ እንትን ነበረ። ይሄ በእኛ ካምፓስ የተከሰተውን ግጭት በሌላ ዩኒቨርሲቲም ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ አስር የኦሮሞ ተማሪዎች፣ አስር የአማራ ተማሪዎች፣ እንዲሁም አስር ከሌላ ብሔር ተማሪዎች በአንድነት ወደ ፊት ለፊት እንደወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንድሰለፉ አደረግ። ከዛ ታዳሚዎቹ ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ፣ ማን አማራ እንደሆነ፣ ማን ትግሬ፣ ጉራጌ፣ ሌላ ብሄር እንደሆነ የሚለይልኝ ብዬ ጠየቅኩ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆ መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ አለመሆኑ መለየት ያቅተናል ወይ የሚል ጥያቄ ጠየቋቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ ምን አልኳቸው? እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠናክረን ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልእክት አስተላለፍኩላቸው። ተማሪዎችም ያንን መልእክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ሄድን። እኔ መብሪያቸው እጅ ምግብ በላንና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል ሚዲያ ላይ እየተመላለሰ ያለው።
ተማሪዎች እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል።
የዩኒቨርሲቲ ተማሪ ለሕዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምጠበቅባቸው የጥላቻ መልእክተኛ መሆን የለባቸው። በእነሱ ምክንያት ቤተሰብ መጨነቅ የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነክርበት ነው መሆን ያለበት። የኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስታውሶ ካደረገ ደግሞ አንድነታችን ይጠነክራል፣ ሀገራችንን ነገ ትበለጽጋለች የሚል እምነት አለኝ።
ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌዴራል አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ።
ምህረት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ። ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ 6 ወር ያህል ነው የምለውና ኦልሞስት አሁን 6 ወሩ እያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው 6 ወሩ፣ ከአንድ ወር ባልበለጠ ጊዜ ነው።
መቼ ያልቃል? በትክክል
ጥር 13 ያልቃል። ያው ኮምፕሊትሊ ከዛ በኋላ ዋጋ የለውም አዋጁ። ምክንያቱም ሐምሌ 13 ቆጣ 6 ወሯን ስንቆጥር ጥር 13 ያልቃል።
እንግዲህ አቶ ዝናቡ፣ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት፣ ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ።
የተጠቀመውን እናውቃለን። እሱም በቁጥር ያው አዋጁ ሲወጣ አዋጁ ያስቀመጣቸው የወንጀል ድርጊቶች አሉ። በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሰስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት 30 በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው አለ።
ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል፣ በተለያየ መንገድ የእናንተን ድረገጽ በመጎብኘት ወሰዱ? በዛም ይታወቃል።
ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250ዎቹ የዚህ የምህረት አዋጁ የሚያስቀምጠውን ሰርተፍኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው ማረሚያ ቤት ውስጥ። ከዚህ ጋር ተያይዞ ምንም አይነት የታራሚዎች የለንም ማለት ነው። ሌላው እዚሁ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ ቤት ላይ ወንጀሎች ተከሶ ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው ያለው።
በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው።
አይ በኩብለላ በመሳሰሉት አይደለም፣ እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም፣ ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው የቀደሙ 162። ሌላ ውጭ ሀገር የወጡ ትውልደ ኢትዮጵያና ኢትዮጵያውያን ሳሉ ከዚህ ከወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጣራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ 71 ግለሰቦች አሉ።
በኢንተርኔት ማለት
በኢንተርኔት ያስቀመጥ ነው።
ወደ እናንተ ድረገጽ ገብተው
ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምሬት አዋጁን ሰርቲፊኬት እንዲወስድ የተደረጉ 71 ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሰዓት ድረስ ወደ 800 ሰው የዚህ የምሬት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው አለው። ያው እስከ መጨረሻዋ ቀነ ገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው።
ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው ጉዳዩ፣ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ አቶ ዝናቡ?
አክቹዋሊ ይህን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስላሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዚያዎቹ በርካታዎቹ ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መፍታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዚያዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካቶቹ ይሆናሉ ተብሎ ይጠበቃል። ስለዚህ አዋጁ እነዛን በሙሉ ታሳቢ ያደረገ ነው። የሀገሪቱን የፖለቲካል ምህዳሩንም ለማስፋት እንዲያስችል ታሳቢ አድርጎ የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምህረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩም በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርተፊኬት የወሰዱ አካላት አሁን ባለን በእጃችን 800 ነው። ይሄ በፌዴራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ፣ የፌዴራል ፖሊስ፣ መከላከያም እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው የሚለውን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው።
ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያዊ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል?
ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው።
በ97 ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላቸዋሉ። እነዚህን ሁሉ ይመለከታቸዋል። ይሄ
እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድን ነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው
ግንቦት 30 2010 በፊት
2010 በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው የምለው። ሌላ የለያቸው ነገር የለም ማለት ነው።
ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቤ ሕግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለው ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል።
አዎ ኦልሬዲ ነው። አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል።
ክሳቸው የተቋረጠ
የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው።
ምን ለማለት ፈልጌ ነው አቶ ዘናቡ፣ ለምሳሌ የክስ መዝገቡ ተቋርጧል ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ።
በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ።
አንድ ሰው ግን ካለመሙላት ቢሞላ ይሻላል ላይ አይፈለግም ብሎ ጽፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈልግም ላልፈልግም እችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ ያለ ምን ቢያረክ ተመከራላችሁ?
እኛ ምን መክረው አክቹአሊ በዚህ በአዋጁ ላይ ተቀመጡት የወንጀል ድርጊት ተብሎ ተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገር እንዲወጣ ይችላል እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን አውቃለሁ ክስ ኦሬዲ ክስ ተመስርቶም ሊሆን ይችላል ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፈቶም ሊሆን ይችላል ብሎም ያስባቸው ጉዳዮች ካሉ እኔ አድቫይዘር ማደርገው ይሄኛው የምረት አዋጁ ከመላቀቁ በፊት ግዞ ከመጠናቀቁ በፊት የሰርቲፊኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው። እዛ ውስጥ ከሌለ ምንም የሚገደድበት ምክንያት የለም። እኛ በርካቶችን መዘገባሉ ግን ያጣራን ትክክለኞቹን ሰርቲፊኬት ያዘጋጀን የደወልነ በኢሜይልም በማንኛውም ሁኔታ ያገኘናቸው አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያለበት ሁኔታ ነው አለ። ስለዚህ ክፍት ነው አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው።
እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል፣ ቅጽ አለ፣ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይግረጹልኝና በዛ በቃል
ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይሄን አፕሊኬሽን ሁሉም ሰው
ማመልከቻ ቅጽ አለ
ድረገጻችን አለ። በድረገጻችን ውስጥ መግባት ይችላል። ይሄም www.fag1fog.gov.et በሚል ይገቡና በቀላሉ ዙስ ገብቶ ከዛው ውስጥ ያለው የማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የምጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይሄን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይሄን እንድሞሉ
ሀገር ውስጥ ያሉ ተወካዮቻቸው
ይሄን ማድረግ ይችላሉ። በጣም ቀላል ነው።
አቶ ዝናቡት ሁኑ የፌደራል ጠቅላይ አቃቤ ሕግ የሕዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ።
እስክንድርንና እንግዳውን በጣም እናመሰግናለን። እኛም ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ሰሞኑን በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየና በጊዜው ቀጠሮ መዝገብ ላይ የሚገኙት የቀድሞ የሜቴክ ዳይሬክተር ጄኔራል ክንፈ ዳኘውና ሌሎች ተጠርጣሪዎች ላይ አቃቢ ሕግ የጠየቀው ተጨማሪ የምርመራ ጊዜ ተፈቅዶለታል። መለስካቸው አመሀ አጠር ያለ ሪፖርት አለው።
የፌዴራል ፖሊስ መርማሪ ቡድን በሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ለጀመረው ምርመራ አሁንም 14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው ያቀረበውን ማመልከቻ ፍርድ ቤቱ ተቀበለው። የፌዴራሉ ከፍተኛ ፍርድ ቤት ፖሊስ ለምርመራ ተጨማሪ ጊዜ እንዲሰጠው ሲያመለክት ባለፈው ቀጠሮ በተፈቀደለት የ14 ቀን የምርመራ ጊዜ ያከናወናቸውን ስራዎች እንዲዘረዝር፣ የቀሩትንም ስራዎች እንዲያሳይ ጠይቋል። በዚሁ መሰረት አከናውኛቸዋለሁ ያላቸውን ከመርከብና ከአይሮፕላን ግዢ እስከ ህዳሴው ግድብ ግንባታ ግዢና የቁርጥ ሥራ ውሎች እንዲሁም አፈጻጸም ድረስ ያሉትን ጉድለቶችና የጥርጣሬ መነሻዎች ናቸው ያላቸውን ዘርዝሯል። በዚህ ረገድ የቀሩ ሥራዎች ያላቸውንም ለፍርድ ቤቱ አስረድተዋል። የተጠርጣሪ ጠበቆች ፖሊስ ያቀረባቸው ዝርዝሮች ግልጽነት እንደሚጎድላቸው፣ የጥርጣሬ መነሻዎችም ሊሆኑ እንደማይችሉ ተከራክረዋል። ከዚህም ባሻገር ፖሊስ በየጊዜው ተደጋጋሚና ተመሳሳይ ምክንያቶች እያቀረበ ተጨማሪ የምርመራ ጊዜ እየጠየቀ እንደሆነ በማስረዳት ፍርድ ቤቱ የፖሊስን ጥያቄ ውድቅ እንዲያደርግ፣ ማስረጃ ካለው ክስ እንዲመሰረት፣ ያ ካልሆነ በየጊዜው አዲስ ግኝት አለኝ እያለ ተጠርጣሪውን በእስር ማቆየት የሕግ አግባብ የለውም ሲሉ ተከራክረዋል። ፍርድ ቤቱ የግራ ቀኙን ክርክር ከመረመረ በኋላ የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ ሰጥቷል። በብሔራዊ መረጃና ደህንነት አገልግሎት የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ በአቶ ተስፋዬ ኡርጌ ላይም በተመሳሳይ ሁኔታ ፍርድ ቤቱ ለፖሊስ ተጨማሪ የ14 ቀን የምርመራ ጊዜ ፈቅዷል። በዚሁ መሠረት ፍርድ ቤቱ ሁለቱንም መዝገቦች ለታህሳስ 2 ቀን 2011 ዓ.ም ቀጥረዋል። አቶ ተስፋዬ ኡርጌን ፖሊስ በከባድ የሰብአዊ መብቶች ጥሰት ወንጀልና ምንጩ ባልታወቀ ሀብት በማካበት እንደጠረጠራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃል አደረሰን የፍርድ ቤት ዘገባ። እናመሰግናለን። አድማጮች እንግዲህ በጋቢና ቪኦኤ ላይ አስተያየት ካላችሁ፣ በጋቢና ቪኦኤ የወጣቶች ፕሮግራም ላይ እንዲቀርብ የምትፈልጉት የወጣቶችን ህይወት የሚዳስስ ለወጣቶች ህይወት ለውጥ ማምጣት ይችላል ብላችሁ የምታስቡትን ሀሳብ፣ በተጨማሪም ደግሞ የኔ ህይወት ለሌሎች ወጣቶች ማስተማሪያ ይሆናል፣ የኔ ህይወት በጋቢና ቪኦኤ ላይ ቢቀርብ ሌሎች ወጣቶች ይማሩበታል፣ እኔ ያለፍኩበትን መንገድ እንዳያልፉ ወይም እኔ ያለፍኩበትን መንገድ እንዲያልፉ ፈልጋለሁ የምትሉ ወጣቶች በኢሜይላችን ላይ ሆርን አት ቪኦኤ ኒውስ ዶት ኮም ላይ እንደዚሁም ደግሞ በፌስቡክ አት ቪኦኤ አማሪክ በትዊተር ገጻችንም ሃሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን፣ አድራሻዎቻችሁን ብትልኩልን መልሰን እንደውልላችኋለን፣ እናገኛችኋለን። ጋቢና ቪኦኤ ለወጣቶች የተዘጋጀ የወጣቶች ድምጽ የሚሆን ፕሮግራም ነውና ተሳተፉ። እኛም በእኛ በኩል አዳዲስ ፕሮግራሞችን ይዘን ወደ እናንተ እንመጣለን። እስቲ ከመሰነባበታችን በፊት አንድ ሙዚቃን ጋብዛችሁ። ትዝታ ነው፣ በዛ ወርቅ አስፋው ናት። ወደ ሙዚቃው። ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቢል ያብሮ ነበረ። የስርጭት መሐንዲሱም ከርቲስ ባይህም አብሮን ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Oh,
ኩን ራዲዮ ሰገሌ አሜሪካቲ